ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሐሙስ መስከረም 19 2015 ዓ ም ዝግጅታችን ጀመረ። የሰሜን ኢትዮጵያውን ጦርነት በሰላም ለመፍታት ዝግጁ አይደሉም በሚል የኢትዮጵያ መንግስትና ህወሓት መወነጃጀላቸውን ቀጥለዋል።
ክቡር ጠቅላይ ሚኒስትር አብይ አህመድና ልኡካናቸው በፕሬዝዳንት ሐሰን ሼክ ከተመራው የልኡካን ቡድን ጋር የሁለትዮሽ ውይይት ትላንት አድርገዋል። በዚህም ወቅት የሁለቱን ሀገሮች ግንኙነት የበለጠ ለማጠናከር፣ አሸባሪነትን ለመዋጋት፣ ኢትዮጵያና ሶማሊያ መካከል በንግድ የበለጠ ትስስር እንዲኖር ለማድረግ ከመግባባት ደርሷል።
የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር መለስ አለም በዛሬው ዕለት በሰጡት ጋዜጣዊ መግለጫ የሶማሊያውን ፕሬዝዳንት የኢትዮጵያ ጉብኝት አስመልክቶ ከተናገሩት የተወሰደ ነው። ዝርዝሩ በአብይ ርዕሳችን ይቀርባል። የኢትዮጵያ ሰብአዊ መብቶች ኮሚሽን የጋምቤላውን ግድያ አስመልክቶ ያወጣው የምርመራ ውጤትና በሰሜን ጎንደር ዳባት ወረዳ አለምዋጭ መጠለያ ጣቢያ የሚገኙ የኤርትራ ስደተኞች ያሉባቸውን ችግሮች የተመለከቱ ርዕሰ ጉዳዮችንም በምሽቱ እናነሳለን። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ አሉላ ከበደ ነው። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቀዳሚነት የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የሰሜን ኢትዮጵያዊን ጦርነት በሰላም ለመፍታት ዝግጁ አይደለም በሚል የኢትዮጵያ መንግስትና ህወሓት መወነጃጀላቸውን ቀጥለዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር በዛሬው ዕለት በሰጠው መግለጫ ኢትዮጵያ ለአፍሪካ ህብረት የሰላም ሂደት ባላት አቋም እንደ ጸናች ናት ብሏል። ህወሓትም በህብረቱ የሚመራ የሰላም ሂደትን ያለ ቅድመ ሁኔታ እንደሚቀበል ያሳወቀ ሲሆን የኢትዮጵያ መንግስት ለህወሓት እርምጃ እስካሁን ቀጥተኛ ምላሽ አልሰጠም። ይህን የተጠየቁት የውጭ ጉዳይ ሚኒስቴር አምባሳደር መለስ አለም የኢትዮጵያን አቋም ከማረጋገጥ ባለፈ ስለ ህወሓት እርምጃ አላነሱም። እስካሁን ለጦርነቱ ሰላማዊ መፍትሄ ማምጣት ያልተቻለው በሁለቱ ወገኖች መካከል መተማመን ባለመኖሩ ነው ሲሉ የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ መግለጻቸው ይታወሳል። በሌላ ዜና የሶማሊያውን ፕሬዝደንት የኢትዮጵያ ጉብኝት በተመለከተ የሽብርተኝነት ስጋትን ጨምሮ ሁለቱ አገሮች በሚያጋጥሟቸው የጋራ ችግሮች ላይ መወያየታቸውንና የጋራ ችግሮቻቸውን ለመቅረፍ እና እንዲሁም በኢኮኖሚ ዘርፎች ለመተባበር መስማማታቸውን ከጠቅላይ ሚኒስትር ጽህፈት ቤት የተሰጠ መግለጫ አመልክተዋል። የቀድሞ የጊኒ አምባገነን ፕሬዝደንት ሞሳ ዳዲ ካማራና 10 የቀድሞ ወታደራዊ መንግስት ባለስልጣናት ለመጀመሪያ ጊዜ በአገሪቱ ፍርድ ቤት ቀረቡ። የቀድሞ ባለስልጣናቱ ጳጉሜ 4 2001 ዓ.ም በተካሄደ የተቃዋሚ ሰልፍና ከዚያ በኋላ ባሉት ጊዜያት ፈጽመውታል በተባለው ግፍና በደል ኮናክሪ በሚገኘው ፍርድ ቤት ቀርበው ምላሽ ይሰጣሉ ተብሏል። በወቅቱ በአስር ሺዎች የሚቆጠሩ የተቃዋሚዎቹ ደጋፊዎች ፕሬዝደንት ካማራን በመቃወም ምርጫ እንዲካሄድ በስቴዲየም ውስጥ በተካሄደ ሰላማዊ ስብሰባ መጠየቃቸው ተዘግበዋል። የጸጥታ ሰራተኞች፣ ተቃዋሚዎችና በወቅቱ የነበረው ወታደራዊ መንግስት ደጋፊዎች ከ150 በላይ ሰዎች መግደላቸውንና ቢያንስ 109 የሚደርሱ ሴቶችን መድፈራቸውን በተባበሩት መንግስታት የተደገፈው የዓለም አቀፍ ኮሚሽን አመልክተዋል። ባለስልጣናቱ ለፍርድ እንዲቀርቡ የተጎጂዎቹ ቤተሰቦች ለዓመታት ሲጠይቁ መቆየታቸውን አጃንስ ፍራንስ ፕሬስ ዘግበዋል። ዩናይትድ ስቴትስ ውስጥ ከ10 ሰው አንዱ የምግብ ዋስትና የሌለው ነው። ይህ ደግሞ ለበርካታ አስርት ዓመታት የኖረ ችግር ነው። እናም ዋይት ሀውስ በዚህ ጉዳይ ላይ ከ50 ዓመታት በኋላ የመጀመሪያ የሆነውን ጉባኤ ትናንት ረቡዕ አካሂዷል። በጉባኤ ላይ የተሳተፉት አዋቂዎች ይህች በዓለም አቀፍ ደረጃ ከማናቸውም ግዙፉን የሆነ የምግብ እርዳታ የምትለግስ አገር እንደምን የራሷን ሕዝብ በተሻለ መመገብ እንደምትችል ይነጋገራሉ። የአሜሪካ ድምጽ የዋይት ሃውስ ዘጋቢ አኒታ ፓውል ያጠናቀረችውን ሪፖርት ቆንጅት ታየ ታቀርባለች።
ከዓለም እጅግ ባለጸጋ በሆነችው ሀገር ሰው ይራባል ብሎ ማሰብ ሊከብድ ይችላል። ነገር ግን በአሁኑ ወቅት 9 ሚሊዮን የሚራቡ አሜሪካውያን ህጻናት አሉ። ፕሬዚደንት ባይደንም ትናንት ከ50 አመታት በኋላ የመጀመሪያ የሆነውን የዋይት ሃውስ የረሃብና የተመጣጠነ ምግብ ጉዳይ ጉባኤ ሲከፍቱ የጉዳዩን ክብደት አንስተዋል።
Just last week at the United Nations I talked about commitments we were making to tackle food insecurity worldwide.
በዓለም ዙሪያ የምግብ ዋስትና ችግርን ለመታገል ቁርጠኞች መሆናችንን ባሳለፍነው ሳምንት በተባበሩት መንግስታት ድርጅት ጉባኤ ላይ ተናግሬያለሁ። ምክንያቱም በዓለም ዙሪያ በሁሉም ሀገሮች እዚህም በየክፍለ ግዛቱ የሚከፋፍለን ምንም አይነት ሌላ ጉዳይ ቢኖር አንድ ወላጅ ልጁን ማብላት የማይችል ከሆነ ከዚያ የሚበስ ነገር አይኖርም። ምክንያቱም ሰው ልጁን ያየው የሚበላው መስጠት ከቃተው ከዚያ በላይ ምን ነገር ይኖራል?
ረሃብ ዓለም አቀፍ ችግር ነው። ዩናይትድ ስቴትስ ውስጥ ያለው ረሃብ ከሁሉም ይብሳል ማለትም አይደለም። የኋለኛው የዓለም የምግብ ዋስትና ሰንጠረዥ ዩናይትድ ስቴትስን 13ኛ ደረጃ ላይ አስቀምጧታል። በተሟላ የምግብ ዋስትና ደረጃ ፊንላንድ በሰንጠረዡ አንደኛ ደረጃ ላይ ነች። ይህ ትናንት የተከፈተው የፕሬዝደንት ባይደን ጉባኤ እንደ አውሮፓውያን አቆጣጠር በ2030 ዓመተ ምህረት ረሃብን ለማስወገድና ከምግብ ጋር የተያያዙ በሽታዎችንም ለመቀነስ ግዙፍ ግብ ወጥኗል። ትናንት ፕሬዝደንት ባይደን በመንግስትና በግሉ ዘርፍ 8 ቢሊዮን ዶላር ለመመደብ ቃል መገባቱን ይፋ አድርገዋል። የትምህርት ቤት ምገባ መርሃ ግብሮችን ለማስፋፋትና ለህፃናትና ለቤተሰቦች ከመንግስት የሚሰጠውን ከምግብ ተያያዥ ጥቅም ለማሳደግም የተወጠነ እቅድ እንዳለ አስታውቀዋል። ይሁንና የዩናይትድ ስቴትስ ምክር ቤት ለዚህ ማስፈጸሚያ የሚያስፈልገውን ገንዘብ የመፍቀዱ ጉዳይ የተረጋገጠ አይደለም። ሪፐብሊካኖች የማህበራዊ ኑሮ ችግሮችን መታገል የሚገባው መንግስታዊ ባልሆኑ መንገዶች ነው የሚል እምነት ያቀነቅናሉ። ረሃብ እንዲወገድ ድምጻቸውን የሚያሰሙ ተሟጋቾችም ቢሆኑ ዋሽንግተን ብቻዋን ልትታገለው ከቶ አይቻላትም ይላሉ። ኖሪን ስፕሪንግስቴድ ቢሮው ኒውዮርክ የሆነው ዋይ ሃንገር ረሃብ በምን ምክንያት የተሰኘ ዓለም አቀፍ ድርጅት ዋና ስራ አስኪያጅ ናቸው። ችግሩ በዓለም አቀፉ የኮቪድ-19 ወረርሽኝና ሩሲያ ዩክሬን ላይ በመታካሄደው ጦርነት የተነሳ እንደተባባሰ ኖሪን ስፕሪንግስቴድ ይናገራሉ። የምግብ ዋጋን መቀነስ ብቻውን መፍትሄ እንደማይሆን የገለጹት የረሃብ ለምን ድርጅት ስራ አስኪያጇ የኢኮኖሚ ፍትህ ለዚህ ምሰሶ መሆን እንዳለበትና በሀገሪቱ ዙሪያ ዝቅተኛው የደሞዝ ክፍያ ለመኖር በቂ በሆነ ደረጃ ከፍ ማለት እንዳለበት አሳስበዋል።
የዩናይትድ ስቴትስ የመከላከያ ሚኒስቴር ፔንታገን ለዩክሬን የ1.1 ቢሊዮን ዶላር ተጨማሪ ወታደራዊ እርዳታ እንደሚሰጥ አስታወቀ። ይህም የባይደን አስተዳደር ስልጣን ከተረከበበት ጊዜ አንስቶ ለዩክሬን የተሰጠውን አጠቃላይ ወታደራዊ እርዳታ 17 ቢሊዮን ዶላር እንደሚያደርሰው ተመልክቷል። አዲሱ እርዳታ ዩክሬን በሩሲያ ከተወረረችበት ጊዜ ጀምሮ ግዛቷን ለማስከበር በመታደርገው መከላከል ውጤታማ የሆኑ 18 በምህጻረ ቃል ሄማርስ የተባሉትን በከባድ ተሽከርካሪዎች ላይ የሚገጠሙ ተንቀሳቃሽ ሮኬት ተኳሽ መድፎችንና ጥይቶችን እንደሚጨምር የፔንታገን ባለስልጣናት አስረድተዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ደቡብ ኮሪያን በመጎብኘት ላይ የሚገኙት የዩናይትድ ስቴትስ ምክትል ፕሬዚደንት ካማላ ሃሪስ የሰሜን ኮሪያ የጭካኔ አምባገነንነትና አለመረጋጋትን ይፈጥራል ያሉትን የጦር መሳሪያ መርሃ ግብሯን አወገዙ። ምክትል ፕሬዚደንቷ ሰሜንና ደቡብ ኮሪያን በሚያዋስነውና ከወታደራዊ ኃይል ነጻ ቀጠና የሆነውን የፓንሙንጆም መንደር ሲጎበኙ ባደረጉት ንግግር ሰሜን ኮሪያ ውስጥ ጨካኝ አምባገነንነትና በጣም የተንሰራፋ የሰብአዊ መብት ረገጣ እንዲሁም ለሰላምና መረጋጋት ጠንቅ የሆነ ህገወጥ የጦር መሳሪያ መርሃ ግቦችን እያየን ነው ብለዋል። ሰሜን ኮሪያ ምክትል ፕሬዚዳንቷ ከጦር ነጻ ቀጠናውን ከመጎብኘታቸው በፊትና ከጉብኝታቸው በኋላ ወዲያውኑ የተወንጫፊ ሚሳኤሎችን ሙከራ አድርጋለች። በዚህ ዓመት ብቻ 34 የተወንጫፊ ሚሳኤሎችን የተኮሰች ሲሆን ከአሁን ቀደም በየዓመቱ ከተኮሶቻቸው ሁሉ ከፍተኛ ሆኖ ተመዝግበዋል። ካማላ ሃሪስ ሐሙስ ማለዳው ላይ ከደቡብ ኮሪያው ፕሬዚዳንት ዩን ሱክ ዮኤል ጋር አገራቸው ከዩናይትድ ስቴትስ ጋር ያላትን ግንኙነት ስለምታሻሽልበት መንገድ ተወያይተዋል። ሩሲያ አራት የዩክሬን አካባቢዎችን በውሳኔ ህዝብ ወደ ራሷ በይፋ አቀላቀለችበትን ስነ ስርዓት እንደምታካሂድ ዛሬ ክሬምሊን ቤተ መንግስት አስታውቋል። ዩክሬንና አጋሮቿ ግን ውሳኔውን ህገወጥ ብለው ተቃውመውታል። በአጸፋው አዲስ ማዕቀብ በመጣል እንደሚበቀሉት ቃል ገብተዋል። በስነ ስርዓቱ ላይ የሩሲያ ፕሬዝደንት ቭላድሚር ፑቲንን ጨምሮ በሩሲያ የተቀነባበረውና በዚህ ሳምንት የተጠናቀቀውን ህዝበ ውሳኔ እንዲመሩ በሩሲያ የተመደቡ የአራቱ ክፍለ ግዛት መሪዎች እንደሚገኙ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ዛሬ ሐሙስ ለሪፖርተሮች ተናግረዋል። የጀርመን ቻንስለር ኦላፍ ሾልት ዛሬ ባስተላለፉት የትዊት መልእክታቸው የህዝበ ውሳኔ ውጤት ነው የተባለውን ጀርመን እስከመቼውም እውቅና የማትሰጠው መሆኑን ለዩክሬኑ ፕሬዝደንት ቮሎዲሚር ዘለንስኪ አረጋግጠውላቸዋል። ፑቲን በህገወጥ መንገድ በያዟቸው አካባቢዎች የተካሄዱት የይስሙላ ህዝበ ውሳኔዎች እርባና የለሽ ናቸው ብለዋል ሾልድ። የዋይት ሀውስ ቃል አቀባይ ከሪን ዣን ፒየር ትናንት ረቡዕ ለጋዜጠኞች በሰጡት መግለጫ ሩሲያ ይህን የይስሙላ ህዝበ ውሳኔ ዓለም አቀፉን ህግና የተባበሩት መንግስታትን ቻርተር በመጣስ የዩክሬን ግዛቶችን ወደ ራሷ ለመጠቅለል በሐሰት የምትጠቀምበት ሰበብ እንደሚሆን ዩናይትድ ስቴትስ ጠብቃ ነበረ ብለዋል። ሩሲያ የፈለገውን ብትልም አካባቢዎቹ የዩክሬን ግዛት ሆነው ይቀጥላሉ ብለዋል ቃል አቀባይዋ ዣምፒየር አያይዘው። የአውሮፓ ህብረት ኮሚሽን ፕሬዚደንት ኡርሱላ ቮን ደር ሌን የአውሮፓ ህብረት ከሩሲያ በሚገቡ ምርቶች ላይ አዲስና ጠንካራ ገደብ የሚጥል ሲሆን በክሬምሊን ቁልፍ ወታደራዊ ተቋማት ቴክኖሎጂዎችን ለማዳከም በሩሲያ የውጭ ምርቶች ላይ የተጣሉትን ማዕቀቦች እንደሚያሰፉ ተናግረዋል። ትናንት ደቡባዊቷን የዩናይትድ ስቴትስ ግዛት ፍሎሪዳን ያቋረጠው ሄሪኬን ኢያን የሚል ስያሜ የተሰጠው አደገኛ ንፋስ የቀላቀለው ከባድ ዝናብ ያደረሰውን ጉዳት ለመታደግ ዝግጅት እየተካሄደ ሲሆን አደጋው 2 ሚሊዮን የሚሆኑ ሰዎችን ያለ ኤሌክትሪክ ኃይል ያስቀራቸው መሆኑ ተነግረዋል። ባለሙያዎች ሄሪኬን ኢያን ለሕይወት አስጊ እንደሚሆንና በማዕከላዊ የፍሎሪዳ ግዛት በከፍተኝነቱ በተመዘገበ ጎርፍ ሊጥለቀለቅ እንደሚችል ትናንት በሰጡት ትንበያ ማስጠንቀቃቸው ተመልክቷል። በከባድ ዝናብ የታጀበው አውሎ ንፋስ ዛሬ ሐሙስ አቅሙ እየተዳከመ የመጣ ቢሆንም ነገ አርብ ወደ ደቡብ ካሮላይና ግዛት ሲቃረብ እየተጠናከረ የሚመጣ መሆኑ ተነግረዋል። የሰሜን ምስራቅ ፍሎሪዳና እንዲሁም የጆርጂያና የደቡብ ካሮላይና የባህር ዳርቻዎች ከ10 እስከ 20 ሴንቲሜትር የሆነ ከፍተኛ የዝናብ መጠን እንደሚያገኙም የባለሙያዎች ትንበያ ገልጸዋል። አድማጮች፣ ለምሽቱ የተመደበው አድቋል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ መስከረም 19 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን ቆዩ። አሁን ቀዳሚ ወደ ሆነው የአብይ ርዕስ ዘገባ እንለፍ። የሰሜን ኢትዮጵያውን ጦርነት በሰላም ለመፍታት ዝግጁ አይደለም በሚል የኢትዮጵያ መንግስትና ህወሓት መወነጃጀላቸውን ቀጥለዋል። የኢትዮጵያ የውጭ ጉዳይ ሚኒስትር በዛሬው ዕለት በሰጠው መግለጫ ኢትዮጵያ ለአፍሪካ ህብረት የሰላም ሂደት ባላት አቋም እንደ ጸናች ናት ብሏል። ህወሓትም በህብረቱ የሚመራ የሰላም ሂደትን ያለ ቅድመ ሁኔታ እንደሚቀበል ያሳወቀ ቢሆንም የኢትዮጵያ መንግስት ለህወሓት እርምጃ እስካሁን ቀጥተኛ ምላሽ አልሰጠም። ይህንን የተጠየቁት የውጭ ጉዳይ ሚኒስትር አምባሳደር መለስ አለምም የኢትዮጵያን አቋም ከማረጋገጥ ባለፈ ስለ ህወሓት እርምጃ አላነሱም። እስካሁን ለጦርነቱ ሰላማዊ መፍትሄ ማምጣት ያልተቻለው በሁለቱ ወገኖች መካከል መተማመን ባለመኖሩ ነው ሲሉ የዩናይትድ ስቴትስ የአፍሪካ ቀንድ ልዑክ መግለጻቸው ይታወሳል። በሌላ ዜና በዛሬው መግለጫቸው አምባሳደር መለስ የሶማሌው ፕሬዝዳንት በኢትዮጵያ እያደረጉት ስላለው ጉብኝት አንስተው በሁለቱ ሀገሮች መካከል የተለያዩ ስምምነቶች መደረሳቸውን ተናግረዋል። ኬኔዲ አባተ ተጨማሪ አለው።
እስካሁን ባለው የሁለት አመታት ያህል ቆይታው ሰላማዊ መፍትሄ ይራቀው የሰሜን ኢትዮጵያ ጦርነት አሁንም የተለያዩ ቀውሶችን ያስከተለ ቀጥሏል። ግጭቱን በሰላም ለመፍታት የአፍሪካ ህብረት የጀመረው ዲፕሎማሲያዊ ጥረትና ለስኬታማነቱ ዩናይትድ ስቴትስ እየተጫወተች ያለችው ሚና ቢቀጥልም ለሰላማዊ አማራጭ ዝግጁ አይደለም በሚል ከሁለቱ ተፋላሚ ወገኖች የሚቀርቡ መወነጃጀሎች ግን አላቆሙም። ምንም እንኳን ህውሃት በአፍሪካ ህብረት የሚመራውን የሰላም ሂደት ያለ ቅድመ ሁኔታ እንደሚቀበል ቢያሳ ወቅም ይህን የህዋት እርምጃ በተመለከተ ቀጥተኛ ምላሽ ያልሰጠው የኢትዮጵያ መንግስት በአፍሪካ ህብረት ለሚመራ የሰላም ሂደት በያስኩት አውንታው ያቋመ እንደጸናው ነው ማለቱ ይታወቃል። በወቅታዊ ጉዳዮች ላይ በዛሬው ዕለት መግለጫ የሰጡት የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም ህዋት አፍሪካ ህብረት መራሹን የሰላም ሂደት እንደሚቀበል ከገለጸ በኋላ ለህዋት እርምጃ የኢትዮጵያ መንግስት ቀጥተኛ ምላሽ አለመስጠቱን በተመለከተ ለተነሳላቸው ጥያቄ ሲመልሱ የኢትዮጵያን አቋም አረጋግጠው ስለ ህዋት መግለጫ ግን ያሉት የለም።
የኢትዮጵያ መንግስት አቋም በጣም ግልጽና የሚታወቅ ነው። በከፍተኛ መንግስት አካላት ደረጃ በተደጋጋሚ ሲሰጥ የነበረው መግለጫ በየትኛውም ቦታ በየትኛውም ጊዜ ለመነጋገር ዝግጁ ነን የሚል ነው። ይሄ የሰላም ሂደት አፍሪካ መር እንዲሆን ይፈልጋል። ከዛ ውጭ የሚካሄድ መሳለ ፕሮሰስ ተደጋፊነት የለውም የሚል በጣም ግልጽ የሚታወቁ አቋሞች አሉ። እሱ አሁንም ያለ አቋም ነው።
ህወሓት ከዚህ ቀደም በአፍሪካ ህብረትና በህብረቱ የአፍሪካ ቀንድ ተወካይ ላይ እምነት የለኝም በማለት በህብረቱ ብቻ የሚመራ ድርድርን እንደማይቀበል የያዘውን አቋም በያዝነው ወር መጀመሪያ ላይ ባወጣው መግለጫ መቀየሩ ይታወቃል። በዚህ መግለጫው በህብረቱ ለሚመራ የሰላም ድርድር ያለ ቅድመ ሁኔታ ዝግጁ መሆኑን ያሳወቀው ህወሓት በአንጻሩ የኢትዮጵያ መንግስትን ለሰላም ሂደት ዝግጁ አይደለም ሲል ይከሳል። በኢትዮጵያ መንግስት ተቀባይነት ወዳለው የሰላም ሂደት ከመጣው በኋላ መንግስት ወታደራዊ ጥቃቱን አስፋፍቷል የሚለው ህወሓት ይህም መንግስት ለሰላም ዝግጁ ያለ መሆኑን የሚያመለክት ነው ማለቱ ይታወሳል። የኢትዮጵያ መንግስት በበኩሉ ወታደራዊ ጥቃቱን በተለያዩ ግንባሮች ያስፋፋው ህወሓት እንደሆነ ነው የሚገልጸው። አንዳንድ የኢትዮጵያ መንግስት ባለስልጣናት ህወሓት የአፍሪካ ህብረትን የሰላም ሂደት እቀበላለሁ ሲል ያሳየውን የአቋም ለውጥ ዓለም አቀፉን ማህበረሰብ ለማደናገር የተደረገ በማለት አጣጥለውታል። ለዚህ የሁለቱ ወገኖች መወነጃጀልና ለሰላም ሂደቱ አለመሳካት ዋነኛው ምክንያት በመካከላቸው አለመተማመን መኖሩ እንደሆነ የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሃመር በቅርቡ በሰጡት ጋዜጣዊ መግለጫ ላይ መናገራቸው ይታወሳል። በሌላ ዜና የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም በዛሬው መግለጫቸው ላይ የሶማሊያውን ፕሬዝዳንት ሐሰን ሼህ መሐሙድ ጉብኝት በተመለከተም ያነሱ ሲሆን ከጠቅላይ ሚኒስትር አብይ አህመድ ጋር በነበራቸው ውይይት ስለተደረሰው ስምምነት ተናግረዋል።
ጠቅላይ ሚኒስትር አብይ አህመድና ልኡካናቸው በፕሬዝዳንት ሐሰን ሼህ ከተመራው የልኡካን ቡድን ጋር የሁለትዮሽ ውይይት ትላንት አድርገዋል። በዚህም ወቅት የሁለቱን ሀገሮች ግንኙነት የበለጠ ለማጠናከር፣ አሸባሪነትን ለመዋጋት፣ በኢትዮጵያና ሶማሊያ መካከል በንግድ የበለጠ ትስስር እንዲኖር ለማድረግ ከመግባባት ተደርሷል።
የሁለቱን መሪዎች ውይይት አስመልክቶ ለአሜሪካ ድምጽ በኢሜይል ምላሽ የሰጡት የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪ ኃላፊ ቢሊኔ ሲዩም በበኩላቸው መሪዎቹ የሽብርተኝነት ስጋትን ጨምሮ አገሮቻቸው በሚያጋጥሟቸው የጋራ ችግሮች ላይ መወያየታቸውን አመልክተዋል። የጋራ ችግሮች የሚቀረፉት ብልጽግናን በማረጋጋት እንደሆነ የተስማሙት መሪዎቹ በኢኮኖሚ ዘርፎች ለመተባበር እንደተስማሙም ቃል አቀባዩ ተናግረዋል። በኢትዮጵያ ለሁለት ቀናት ለሚያደርጉት ይፋዊ የስራ ጉብኝት ትናንት መስከረም 18 ጠዋት ላይ አዲስ አበባ የገቡት የሶማሊያ ፕሬዝዳንት ሐሰን ሼህ መሐሙድ እስከ ነገ በኢትዮጵያ እንደሚቆዩ ለማወቅ ተችሏል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሐሙስ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በ በጋምቤላ ክልል ባለፈው ሰኔ 7/2014 ዓመተ ምህረት በተፈጠረው ሁከት 57 ሰላማዊ ሰዎች መገደላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። 50 ያክል ሰዎች ከፍርድ ውጪ በክልሉ ልዩ ኃይል መደበኛ ፖሊስና ሚሊሻዎች መገደላቸውን በማስረጃ ማረጋገጡን የገለጸው ኮሚሽን ሌሎች 7 ሰዎች ደግሞ በኦነግ ሸኔ ታጣቂዎችና በጋምቤላ ነጻነት ግንባር መገደላቸውን አስረድቷል። የኮሚሽኑን መግለጫ የተከታተለችው ጸሐይ ዳምጠው ተከታዩን ዘገባ ይዛለች።
በጋምቤላ ክልል ሰኔ 7/2014 ዓመተ ምህረት በከተማው ውስጥ በክልሉ የጸጥታ ኃይሎችና መንግስት ኦነግ ሸኔ ብሎ በሚጠራውና ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራው ቡድንና የጋምቤላ ነጻነት ግንባር መካከል የተካሄደው ውጊያ ተከትሎ ከሰኔ 7 እስከ ሰኔ 9/2014 ዓመተ ምህረት የሰላማዊ ሰዎች ህይወት ጠፍቷል ሲል ኮሚሽኑ ገልጿል። በተጨማሪም ከባድና ቀላል የአካል ጉዳት መድረሱን እንዲሁም የንብረት ዘረፋ መፈጸማቸውን ኮሚሽኑ ከሰኔ 20 እስከ ነሐሴ 16/2014 ባደረገው ምርመራ ማግኘቱን አመልክቷል። አቶ አቤል አዳነ በኢትዮጵያ ሰብአዊ መብቶች ኮሚሽን የጋምቤላ ቅርንጫፍ ኃላፊ ናቸው።
የሰብአዊ መብቶች ሰዎች ላይ መመሪያዎችን ስናደርግ ቆይተናል ማለት ነው። የተለያዩ ሲቪል ሰዎች ህይወታቸውን፣ ግድያ መፈጸሙን፣ የንብረት ዘረፋዎች፣ ውድመቶች መፈጸማቸውን ለማረጋገጥ ችለናል። ለዚህ እነዚህ የደረሱት የሰብአዊ መብት ጥሰቶች ፈጻሚ አካላቶች በተለይም በኦነግ ሸኔ ታጣቂዎች፣ በጋነት ታጣቂዎች እንዲሁም በክልሉ ልዩ ኃይሎች እና መደበኛ ፖሊሶችን እንዲሁም ሚሊሻዎችን እነዚህም በተጨማሪ ደግሞ መንተባባሪ ወጣቶችን የነበሩበት ሁኔታ ነበር ማለት ነው።
ኮሚሽኑ ምርመራውን ባከናወናቸው ጊዜ የተጎዱ ሰዎች ቤተሰብ ከተጎዱ አካላት የአይን እማኞች እና ሌሎች ምስክሮችን ጨምሮ በዋቢነት የወሰዳቸውን የፎቶግራፍ፣ የሰነድና የተንቀሳቃሽ ምስሎችን እንዲሁም ዲጂታል ማስረጃዎችን በማሰባሰብ የመስክ ጥናት ማድረጉን ገልጸዋል። አቶ አቤል አዳነ የምርመራውን ውጤት ያብራራሉ።
ሰኔ 7 ኦነግ ሸኔ እና ጋነት ታጣቂዎች ከሰባት በኋላ የጋምቤላን ከተማ ለቀው ነበር። እንዲሁም በሰኔ 8/9 የኦነግ ሸኔ ታጣቂዎች እና በቤተአድ የኦነግ ሸኔ ታጣቂዎች ናቸው በማለት እንዲሁም ደግሞ መሳሪያ በቤታቸው አለ የደበቃችሁ የደበቃ ክፍል መሳሪያ ያዙ በሚሉ ምክንያቶች ቢያንስ 50 የሚደርሱ ሰዎች በቤታቸው በከተማ ጎዳናዎች ላይ እንዲሁም ደግሞ በፖሊስ ቁጥጥር ስር ከዋሉ በኋላ ወደ ክልል ፖሊስን ኮሚሽን ቢሮ አካባቢ ተወስደው በተናጠል በጅምላ ከፍርድ ውጭ መግደላቸውን ኮሚሽኑ ባደረገው የምርመራ ስራ ማረጋገጥ ችለናል ማለት ነው። ከዚህ በተጨማሪ ቢያንስ 1 በሚሆኑ ሰዎች ላይ ቀላልና ከባድ የአካል ጉዳት መድረሱንም ማረጋገጥ ችለናል። በተመሳሳይ ሁኔታም የኦነግ ሸኔ እና ጋነት ታጣቂዎች ሰኔ 7 ጋምቤላ ከተማ ላይ በቆዩበት ሰዓት ላይ ተኩሰውብናል በሚል ምክንያት በመንገድ ላይ ሰዎች ሰዎችን መግደላቸውን አረጋግጠናል።
የተገደሉ ሲቪል ሰዎችን በተመለከተ ቤተሰብ አስክሬን እንዳይወስድ መከልከላቸውን ኮሚሽኑ ደርሶበታል ያሉት አቶ አቤል ከሚመለከተው አካል በምርመራ ወቅት ለኮሚሽኑ የተሰጠውን መልስ አክለዋል።
በአብዛኞቹ የተገደሉት ሰዎች ሬሳ እንዲሰጣቸው ጠይቀው የተከለከሉበት ሁኔታ እንደነበር የገለጹ ለመተጎጆች ነበሩ። ስለዚህ ምን ጥያቄ ይዘን እኛ ለሚመለከተው የመንግስት አካል ጥያቄ አቅርበን ነበር። ለምሳሌ ፖሊስ ኮሚሽኑን ጠይቀን ነበር በጉዳዩ ላይ። ስለዚህ ሬሳዎችን ሰብስቦ የመቅበር ስራ የተሰራ የከተማ ማዘጋጃ ቤት በኩል ስለሆነ ምላሽ ተሰጥቶናል። ስለዚህ ይህንን ምላሽ ይዘን ወደ ከተማ ማዘጋጃ ቤት ሄደን ምናልባት በሲቪል ሰዎች አስክሬን እንዳተመለሰ ጥያቄ አንስተን አቅርበንላቸው ነበር። ስለዚህ በሰዓቱ የተሰጠን ምላሽ ፌዴራል ፖሊስን አነጋግሩ የሚል ብቻ ምላሽ ነው የተሰጠን። ከከተማ ማዘጋጃ ቤት ተመሳሳይ ሁኔታም የፌዴራል ፖሊስን ለማነጋገር ሞክረን ነበር። የፌዴራል ፖሊስን አስክሬን ተሰብስበው በከተማ ማዘጋጃ ቤት በኩል እንደተቀበሩ የሚል መረጃ ለኮሚሽኑ ሰጥተዋል ማለት ነው።
የሰላማዊ ሰዎች እንግድያ አስመልክቶ ኮሚሽኑ ካሁን ቀደም ላቀረበለት ጥያቄ የክልሉ አስተዳደር አንዳንድ ያላቸው በሰላማዊ ሰዎች ላይ የደረሱ ጉዳቶች መኖራቸውንና የስነ ምግባር ግድፈት ያለባቸው የክልሉ ጸጥታ ኃይሎችም አጣርቶ እርምጃ እንደሚወስድ እንዲሁም አንድ የፖሊስ አባል በቁጥጥር ስር የሚገኝ መሆኑን ሪፖርቱ ጠቁሟል። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን በሪፖርቱ የመብት ጥሰት የፈጸሙ ሰዎችና ቡድኖችን ተጠያቂነት ለማረጋገጥ የሚደረጉ ጥረቶችን ለማገዝ ባለድርሻ ያላቸው አካላት ኃላፊነታቸውን እንዲወጡ፣ ተጎጂዎች ፍትህ፣ ተገቢ የካሳና የመልሶ ማቋቋም ድጋፍ እንዲያገኙ ስል አሳስበዋል። የሰብአዊ መብቶች ኮሚሽን ባወጣው ሪፖርት ሪፖርት ላይ ከጋምቤላ ክልል ባለስልጣናት፣ ከፌደራል መንግስት ኮሚኒኬሽን አገልግሎትና ከፌደራል ፖሊስ መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ሀይ ዳምጠው ከአዲስ አበባ።
ወደ ተከታዩ ዘገባ ስናልፍ በሰሜን ጎንደር ዳባት ወረዳ አለምዋጭ መጠለያ ጣቢያ የሚገኙ የኤርትራ ስደተኞች የምግብ አቅርቦትና የመሰረታዊ አገልግሎቶች እጥረት እንዳለባቸው ገለጹ። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን UNHCR በኢሜይል በሰጠው ምላሽ የሰብአዊ ድርጅቶችን ያጋጠማቸው የገንዘብ እጥረት ተጽዕኖ ማሳደሩን ጠቁሟል። በዚህ ምክንያት ለስደተኞች የሚቀርበው የምግብ መጠን በግማሽ መቀነሱን ገልጿል። የዓለም ምግብ ፕሮግራም፣ የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን እና የኢትዮጵያ ስደተኞችና ከስደት ተመላሾች አገልግሎት ከሳምንታት በፊት በጋራ ባወጡት መግለጫም በኢትዮጵያ ውስጥ የሚገኙ 750,000 ስደተኞች ሰብአዊ ድጋፍ ለማቅረብ 73 ሚሊዮን ዶላር ያስፈልጋል ሲሉ አስታውቀዋል። ገብረ ሚካኤል ገብረ መግድን በዚህ ጉዳይ ተጨማሪ ዘገባ ልኳል።
በሰሜን ጎንደር የሚገኘው የዓለም ዋጭ የስደተኞች መጠለያ ጣቢያ ከአገልግሎት አቅርቦትና ከጸጥታ ጋር የተያያዙ ችግሮች እንዳሉበት እዛው ያሉ የኤርትራ ስደተኞች ይገልጻሉ። ስሙ እንዳይጠቀስ የነገረን አንድ ስደተኛ በእርዳታ አቅርቦት በኩል ያለውን ችግር እንዲህ ይገልጻል።
መግቢ 14 ኪሎ ነጥብ 5 አይክልቶ ሒሎም ይቦምና እሱም ተዋሃበ አካሊ ኮነን 7 ኪሎ ሒሳብ ማለት እዩ።
የሁለት ወር ቀለብ ብለው 14 ኪሎ ግራም እህል ሰጥተውናል። በወር 7 ኪሎ ማለት ነው። ይህ በቂ አይደለም። እሱንም ግን ያላገኙ አሉ። ከዚህ በፊት ክክና ፓስታ ይሰጡን ነበር። አሁን እሱንም አቁመውታል። የማገዶ እንጨት እየተሰጠን አይደለም። ሳሙና ይሰጠን ነበር። አሁን ሳሙናም የለም።
ስለዚህ ጉዳይ የተጠየቀው የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን UNHCR በኢሜይል በሰጠው ምላሽ ስደተኞቹ ድጋፍ እየተደረገላቸው እንደሆነ ገልጾ እስካሁን ድረስ የበሰሉ ምግቦች፣ መጠለያ፣ ፍራሽ፣ ብርድ ልብስና ሳሙና እየተሰጣቸው እንደሚገኝ አመልክቷል። በ2014 ዓ.ም ምረት በሐምሌና ነሐሴ ወራት ለ10000 ተረጂዎች እርዳታ ማደሉን የገለጸው ተቋሙ የመጨረሻው እርዳታ የተሰጠው ጳጉሜ 4 እና 5 እንደነበር ጠቅሷል። ከዚህ በተጨማሪም UNHCR በመጠለያ ጣቢያው ውስጥ ላሉ የጤና ተቋማት የነፍስ አድን መድኃኒቶችና የሕክምና መሳሪያዎችን እያቀረበ እንደሆነ አስታውቋል። አጣዳፊ የጤና ችግር የሚያጋጥማቸው ስደተኞችም የተሻለ የሕክምና አገልግሎት ወዳለባቸው የጎንደርና ደባርቅ ከተሞች እንደሚላኩ አመልክቷል። ስደተኞቹ ግን ወደ እነዚህ ከተሞች ሄደው ለመታከም ችግር እየገጠማቸው እንደሆነ ነው የሚገልጹት።
ሕክምና ጎንደር ሪፈር ተሓፈሎም ሰባት ግን ኣብ መገዲ ኣይኮድንዮም ዝኾነ መገዲ ተኸልክል ኢደሉ ካብቲ ሕክምና
በሕክምና ያለው ችግርም ትልቅ ነው። ወደ ጎንደር ለተሻለ ሕክምና የሚላኩ ህሙማን ማለፍ አይችሉም። በአካባቢው ካለው ቅዝቃዜና ከክረምቱ ጋር ተያይዞ ከባድ ችግር ውስጥ ነው ያለ ነው። እዚህ ላሉት አስተባባሪዎች ችግሮቻችንን እንገልጽላቸዋለን። ሆኖም ሰምተውን ብቻ ነው የሚሄዱት። በተግባር የፈቱ ችግር የለም።
የኢትዮጵያ ሰብአዊ መብቶች ኮሚሽን በመጠለያ ጣቢያው አሉ የሚባሉትን ችግሮች ዘርዝሮ ለስደተኞችና ከስደት ተመላሾች አገልግሎት ማሳወቁን ገልጿል። ከዚህም በተጨማሪ ጉዳዩን በቅርበት ማጣራት አስፈላጊ ሆኖ በመገኘቱ ኮሚሽኑ ወደ ስፍራው የክትትል ቡድን በመላክ ሁኔታውን መመልከት መቻሉን በኮሚሽኑ የስደተኞች ተፈናቃዮችና ፍልሰተኞች መብቶች ተጠባባቂ ዳይሬክተር እንጉዳይ መስቀሌ ለአሜሪካ ድምፅ ተናግረዋል።
ኮሚሽኑ ከነሐሴ 16 እስከ ነሐሴ 19 እዛው ዳባት አለምዋጭ ሳይት የክትትል ቡድን በመላክ መሬት ላይ ያለው እውነታ ምን ይመስላል የሚለውን በተለይ ደግሞ ኤርትራውያን ስደተኞች እዛ ባሉበት ሁኔታ እያጋጠማቸው ያሉ አንገብጋቢ ሰብአዊ መብት ጉዳዮች ወይም ፕሬሲንግ ሁማን ራይት ኢሹስ ምንድን ናቸው የሚለውን አስመልክቶ ክትትል ሰርተናል። ይህንኑ ክትትል መሳታችንን ተከትሎ አንዳንዶቹ ጉዳዮች ከፌዴራል ስደተኞችና ተመላሾች አገልግሎት ጋር የጋራ ምክክር የሚያስፈልጋቸው መሆኑን በማመን አሁን ባለው ሁኔታ የክትትሉን ሪፖርት መሰረት በማድረግ ለዚሁ ተቋም ደብዳቤ እየጻፍን ያለንበት ሁኔታ ነው ያለው። ከዛ በኋላ ያለውን ሁኔታ አይተን መሻሻል ባለባቸው ነገሮች ላይ ሪፖርት የምናወጣ ይሆናል ማለት ነው።
በጦርነቱ ምክንያት በትግራይ ክልል ከነበሩት አራት የመጠለያ ጣቢያዎች ወጥተው ወደ አዲስ አበባ የመጡ የኤርትራ ስደተኞችም እርዳታ የሚያገኙት ወደ አለሙዋጭ መጠለያ ጣቢያ ሲሄዱ ብቻ እንደሆነ ለኮሚሽኑ እንደተነገረው እንጉዳይ መስቀሌ ተናግረዋል።
በመንግስት በኩል የተሰጠን ምላሽ እዚህ አዲስ አበባ ላይ ያሉ የኤርትራውያን ስደተኞች ድጋፍ ማግኘት ከፈለጉ ከዚህ ቀደምም ካምፕ ውስጥ የሚደረግ ድጋፍ ተጠቃሚ እንደመሆናቸው አሁን ደግሞ በመንግስትና በመንግስታዊ ባልሆኑ በተለይ ደግሞ በተባበሩት መንግስታት ከፍተኛ የስደተኞች ኮሚሽን ወይም ዩኤንኤችሲአር አማካኝነት በተቋቋመው በመንግስትና በዚህ አካል በተቋቋመው የዳባት ትራንዚት ሳይት ሲኖሩ ብቻ ነው ድጋፋቸውን ማግኘት የሚችሉት፣ እኛም ድጋፋችንን መቀጠል የምንችለው የሚል ምላሽ ተሰጥቶናል።
በአለም ዋጭ የመጠለያ ጣቢያ ያሉት የኤርትራ ስደተኞች ግን አሁን ያለው የእርዳታ አቅርቦት ችግርና የመሰረታዊ አገልግሎት እጥረት የማይቀረፍ ከሆነ የሚመለከታቸው አካላት ወደ ሀገራችን ይመልሱን በማለት ገልጸዋል።
ንሕና እንደ ሀሬት አሪና ኮንኩም ንዓድና ስደድና ዓድናን ከይዛለና
ሰው ምን ይላል መሰለህ? እዚህ በአግባቡ የማታስተዳድሩን ከሆነ ወደ ሀገራችን መልሱን ይላል። በዚህ አይነት ሁኔታ እዚህ መኖር የለብንም ብለው ወደ ሀገራቸው ለመመለስ የተመዘገቡም አሉ።
የስደተኞችና ከስደት ተመላሾች አገልግሎት የኮሚኒኬሽን ዳይሬክተር አቶ በአካል ንጉሴ ከዚህ በፊት ለአሜሪካ ድምፅ በሰጡት አስተያየት ለስደተኞቹ አገልግሎት የማቅረብ ኃላፊነት የዓለም አቀፉ ማህበረሰብ ነው ብለው ነበር። የዓለም ምግብ ፕሮግራም፣ የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽንና የስደተኞችና ከስደት ተመላሾች አገልግሎት ከአንድ ወር በፊት በጋራ ባወጡት መግለጫ ኢትዮጵያ ውስጥ የሚኖሩትን 750 ሺህ ስደተኞች ለመርዳት ከዓለም አቀፉ ማህበረሰብ የ73 ሚሊዮን ዶላር ድጋፍ ያስፈልጋል ብለዋል። በገንዘብ እጥረት ምክንያት ባለፈው ሰኔ ወር ለስደተኞች የሚሰጠው ድጋፍ በግማሽ መቀነሱንም የጋራ መግለጫው አመልክቷል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን UNHCR በዚህ ጉዳይ ለአሜሪካ ድምፅ በሰጠው የኢሜይል ምላሽም ወደዚሁ መግለጫ መርቶናል። በገንዘብ ድጋፍ እጥረት ምክንያት ለስደተኞች የሚቀርበው ምግብ በ50% ቀንሷል ብለዋል። በሰሜን ጎንደር ዞን በዳባት ወረዳ በሚገኘው የዓለም ዋጭ መጠለያ ጣቢያ ከ15,000 በላይ ስደተኞች እንደሚኖሩ ለማወቅ ተችሏል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
በቀጣይ ደግሞ ወደ ምስራቅ አፍሪካዊቷ ሀገር ዩጋንዳ ነው የምናልፈው። በኡጋንዳ የተከሰተው ኢቦላ በቁጥጥር ስር መሆኑንና የመንቀሳቀስ ገደብ አስፈላጊ አለመሆኑን ፕሬዝዳንት ዮዌሪ ሙሴቬኒ ለሀገራቸው ሕዝብ በድጋሚ አረጋግጠዋል። የሀገሪቱ የጤና ሚኒስትር የሱዳን ኢቦላ ተብሎ በተሰየመው የኢቦላ በሽታ አይነት ከተያዙ 31 ሰዎች ውስጥ 6ቱ መሞታቸው ተረጋግጧል። የዩጋንዳ የጤና ማህበር በበኩሉ አንዳንድ አባላቱ በጽና መታመማቸውን ጠቅሶ በቂ ያልሆነ የጥንቃቄ መሳሪያዎች እጥረት አለ በሚል በተለማማጅ ሐኪሞች የተጠራውን አድማ ሊቀላቀል እንደሚችል አስጠንቅቋል። ሀሊማ አቱማኒ ከዩጋንዳ ያደረሰችንን ዘገባ እንግድ ወልድ ያቀርበዋል።
ትናንት ማምሻውን ለሀገሪቱ ሕዝብ ንግግር ያደረጉት ፕሬዚደንት ዩዌሪ ሙሴቪኒ ሰዎች በበሽታው ከተያዙ ህሙማን ከሚወጡና እንደ ደም፣ አይነ ምድር፣ ትውከት ከመሰሉ ፈሳሾች ጋር ንክኪ እንዳያደርጉ መክረዋል። የሱዳን ኢቦላ በመባል ለሚታወቀው የኢቦላ አይነት የሌሎች ኢቦላ ክትባቶች ይሰራ እንደው በዓለም የጤና ድርጅት ገና ባይረጋገጥም ሙሴቪኒ ኡጋንዳውያን የጦጣና የዝንጀሮ ዝርያዎችን ስጋ ከመመገብ እንዲቆጠቡ መክረው የእንቅስቃሴ ገደብ መጣል ለጊዜው አስፈላጊ አይደለም ብለዋል።
ከዚህ በፊት እንዳደረግነው መንግስት የበሽታውን መስፋፋት የመቆጣጠር አቅም እንዳለው ለዩጋንዳውያንና ለነዋሪዎች ደግሜ ላረጋግጥ እፈልጋለሁ። በመሆኑም ካሁን በኋላ መጨነቅ፣ መደንገጥ፣ የእንቅስቃሴ ገደብ ወይንም እንደ ትምህርት ቤት፣ ገበያዎች፣ የእምነት ስፍራዎችን የመሳሰሉ ቦታዎች መዝጋት አላስፈላጊ ነው።
እስካሁን ከተረጋገጡት 31 የበሽታው ተጠቂዎች ውስጥ 4 ሐኪሞች፣ አንድ ማደንዘዣ ሰጪ ባለሙያና ከመጀመሪያው በሽተኛ የተዛመተበት አንድ ተለማማጅ ሐኪም ይገኙበታል። ሰዎች ከመጨባበጥ እንዲቆጠቡ ሙሴቪኒ መክረዋል። ባለፈው ወር የተከሰተውን የሱዳን ኢቦላ ክትባት በተመለከተ ገና ውይይት እየተደረገ መሆኑንም ተናግረዋል። ኡጋንዳ ለጊዜው ያላት ክትባት በጎረቤት ኮንጎ ዲሞክራቲክ ሪፐብሊክ የተከሰተውና የዛየር ኢቦላ ለተባለው አይነት ሲሆን የሱዳን ኢቦላ ግን እስካሁን በይፋ የተፈቀደ ክትባት የለውም።
Therefore, one of the issues we were debating the other day was why not use
ባለፈው ጊዜ ስንከራከርበት የነበረው አንዱ ጉዳይ ለምን የዛይርን የኢቦላ ክትባት አንጠቀምም የሚል ነበረ። ለሱዳን ኢቦላ ተብሎ የተሰራ ክትባት ባይሆንም ያው ኢቦላ ነው። የሚጋሩት ባህሪ አላቸው። እናም እሱን መጠቀም ምንም ጉዳት አያመጣም። በወታደሮቻችን ላይ ተጠቅመንበታል። ስለዚህ ብንሞክረው ምን ጉዳት አለው?
መንግስት በበሽታው መያዛቸው ለተረጋገጠ የሚውል 51 አልጋዎች ያለውና ተይዘዋል ተብለው ለሚጠረጠሩት የሚውል ደግሞ 80 አልጋዎች ያለው ማዕከል አቋቁሟል። በሽታው ከተስፋፋባቸው አንዱ በሆነው ሙቤንዴ በተባለው አካባቢ 2 ተንቀሳቃሽ ላብራቶሪዎች ተመድበዋል። ይህም የምርመራ ሂደቱን ለማሳለጥና የበሽተኞችን ክብካቤ ለማሻሻል ይረዳል ተብሏል። የጤና ጥበቃ ሚኒስትሯ ዶክተር ጄን ሩት አቼንግ በተለይ በበሽታው በተያዙ ጤና ባለሙያዎች ዘንድ ያለውን ፍራቻ ለማረጋጋት ሞክረዋል።
We want to appreciate the work that they are doing, but also reassure them that they will be taken care.
እየሰሩ ላሉት ስራ ለናመሰግናቸው እንወዳለን። ደግሞም እንዳናጣቸው ስንል እንደምንንከባከባቸውና አስፈላጊውን ድጋፍና ሕክምና እንደምናደርግላቸው ልናረጋግጥላቸው እንወዳለን።
የኡጋንዳ ሕክምና ማህበር ፕሬዝዳንት የሆኑት ዶክተር ሳም ኦሊዶ ግን በሽታው በታየባቸው አካባቢዎች ያለውን ሁኔታ ከጤና ጥበቃ ሚኒስትሯ በተለየ መንገድ ገልጸውታል።
When we start losing health workers, I don't think it can be under control. It's painful that this morning
የጤና ባለሙያዎችን ማጣት ከጀመርን በሽታውን መቆጣጠር የሚቻል አይመስለኝም። ተለማማጅ ሐኪሙና ከፍተኛ የጤና ኦፊሰሩ በኦክስጅን እርዳታ ላይ መሆናቸውንና በጽኑ እንደታመሙ ማየት በጣም የሚያሳዝን ነገር ነው። አሁን ለማድረግ የምንሞክረው የጽኑ ህሙማን ክፍሎችን በተገቢው ማስተዳደር ነው። የህክምና ባለሙያ በዚህ ወቅት ሞቶ ማየት አንፈልግም። ተረጋግጠላችሁ የምሻው የባሶ ከመጣ በሙቤንዴ የምንሰጠውን አገልግሎት እናቋርጣለን።
የሱዳን ኢቦላ ቫይረስ እንደ ዛይሩ ኢቦላ ቫይረስ በብዛት አይታወቅም። ውጤታማ የሆነ ክትባት በአሁን ወቅት የለውም። የሱዳኑ ኢቦላ መጀመሪያ የታየው በሱዳን ደቡባዊ ክፍል እንደ አውሮፓውያን አቆጣጠር በ1976 ነው። ከዛ ወዲህ በሽታው ኡጋንዳና ሱዳን ውስጥ ብዙ ጊዜ ተከስቶ የነበር ቢሆንም ኡጋንዳ ውስጥ በከፋ ደረጃ የተከሰተው ግን እንደ አውሮፓውያን አቆጣጠር በ2000 ዓ.ም የ200 ሰዎችን ሕይወት የቀጠፈው ነው። ከሶስት ዓመት በፊት በኡጋንዳ ተከስቶ የነበረው ኢቦላ የዛይር ኢቦላ መሆኑ ሲረጋገጥ፣ የሱዳኑ ኢቦላ ከዚህ በፊት ታይቶ የነበረው ግን ከ10 ዓመት በፊት ነበር።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ዝግጅታችንን ነው። የመጀመሪያውን ምዕራፍ አጋባደን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ወደ ሁለተኛው አጋማሽ እንለፍ። በላቀ ተሰጥኦ የበርካታ የሙዚቃ አፍቃሪያንን ልብ የገዛው ኢትዮጵያዊው ድምጻዊ ማዲንጎ አፈወርቅ የቀብር ስነ ስርዓት ዛሬ በአዲስ አበባ መንበረ ጸባዖት ቅድስት ስላሴ ካቴድራል ተፈጽሟል። በሺዎች የሚቆጠሩ አድናቂዎቹ፣ የሙያ አጋሮቹና ከፍተኛ የመንግስት ባለስልጣናት በተገኙበት በተካሄደው የሽኝት ስነ ስርዓት ድምጻዊው በኢትዮጵያ ሙዚቃ ውስጥ ያለው ስፍራና ያበረከተው አስተዋጽኦ ተብራርቷል። በአጭር ጊዜ ውስጥ ብዙ የሰራና ዘመን ተሻጋሪ ድምጽ ያለው ከያኔ ሲሉ ነው የዘርፉ ባለሙያዎች ማዲንጎን የገለጹት። እስክንድር ፍሬው ነው የተከታተለው።
በ1990ዎቹ መጀመሪያ ወደ ውቅና ማማ ይወጣ በላቀ ተሰጥኦም ሁሉንም አይነት የሙዚቃ ቅኝቶች የሚጫወት ድምጻዊ ሲሉ ነው የዘርፉ ባለሙያዎች ማዲንጎን የሚገልጹት። በተለይ በበርካታ የሙዚቃ አፍቃሪያን ልብ ውስጥ የገባውም በ1991 ዓ.ም ሲያም ያጣሁላት የሚለውን አልበሙን እንዳሳተመ ነው።
ሲያም ያጣሁላት ናይ ሲያም ያጣሁላት ሲያም ያጣሁላት ናይ
በ1997 ዓ.ም ያሳተመው አይደረግም አልበም፣ በኋላም በ2007 ለአድናቂዎቹ ጆሮ ያደረሰው ሰወድላት አልበም ደግሞ የድምጻዊውን ተሰጥኦ ይበልጥ ያሳዩ ደረጃውን ያመላከቱ መሆናቸውን በዛሬው የቀብር ስነ ስርዓት ላይ የተገኙ ባለሙያዎች አብራርተዋል።
አለኔ ማካኔ አለኔ ማን
በመንበረ ጸባኦት ቅድስት ሥላሴ ካቴድራል ከተካሄደው የቀብር ሥነ ሥርዓት ቀደም ብሎ በወዳጅነት አደባባይ በተዘጋጀ የሽኝት መርሃ ግብር ላይ የተናገረው የሙዚቃ ባለሙያ ሰርጸ ፍሬ ስብሐት የማዲንጎን የሙዚቃ ሥራዎች በመገምገም ተሰጠውን ካብራሩት አንዱ ነው።
የማዲንጎን ድምጽ ልክ በዛን ሰዓት እንደሰማሁት እኔ ሁለት ሰዎች ተደባልቀው በጣም ይስሙኝ ነበር። የኤፍሬም ታምሩ ነዛሪ ቫይብሬሽናል ድምጽ በጣም ከፍታ ባለውና ጉልበታም በሆነ የኤልያስ ተባባል ያዘፋፈን ስልት ሁለቱ ሚክስ አድርገው ይስሙኝ ነበር። ይሄን ያዘፋፈን ስልት ከመጀመሪያ ተቃኝቶበት እንደወጣ በጣም ያስታውቃል። በጣም ፖፑላር የሆኑትን ወይም ደግሞ ህዝብ ቶሎ ያዳምጣቸዋል ተብሎ የሚገመቱትንና ለዜማ አደራረስም ደግሞ ቀለል ለሚሉትን የቅኝት አይነቶች መርጦ የመጫወት ነገር በጣም የተዘወተረ ነው። ብዙም ስታይል የሚሰራባቸው በእነዛ ቅኝቶች ነው። ማዲንጎ ከነዚህ ወጣ ያሉትና የማይደፈሩትን በተለይ ደግሞ ለድምጻውያን አርቲኩሌሽንም ትንሽ ከበድ የሚሉትን ከትዝታና ከትዝታ ሻገር ያሉ ቅኝቶችን በመጫወት በጣም የተሳካለት እንደሆነ የሙያ ባልደረቦቹ የሙዚቃ ሰዎች በሙሉ የሚስማሙበት ይመስለኛል።
ጎንደር አዘዞ የተወለደው በደቡብ ጎንደሯ ደብረታቦር ከተማ ያደገው የማዲንጎ ተሰጦ ትኩረት የሳበው ገና በልጅነቱ መሆኑ በህይወት ታሪኩ ተጠቅሷል። በዚህ የህይወት ታሪክ እንደተገለጸው በ9 አመቱ ማይክሮፎን ጨብጧል። እውቅና ያገኘውም ገና በለጋነት ባወጣው የመጀመሪያ አልበም ነው። ከዚያን ጊዜ ጀምሮ ዘመን ተሻጋሪ የሆኑ ተከታታይ ስራዎችን ማበረከቱን፣ ባጭር ጊዜ ውስጥም ብዙ ስራዎችን መስራቱን ባለሙያዎቹ ተናግረዋል። የኢትዮጵያ የሙዚቃ ዘርፎች ማህበራት ህብረት ፕሬዝዳንትና አንጋፋ የሙዚቃ ባለሙያ ዳዊት ይፍሩም ይህንኑ ለአሜሪካ ድምጽ አብራርቷል።
አንዳንዶቹ 40 አመት ዘፍነው አንድም የረባ ሙዚቃ ሳይኖራቸው ከዚህ ዓለም የተለዩ አሉ። አንዳንዱ ደግሞ አንድ ሙዚቃ ሰርተው ደግሞ በህይወታቸው በዛ ስማቸው ተጠርቶ በህይወትም ያሉ ያለፉም አሉ። ስለዚህ ሁል ጊዜ እንግዲህ እዚህ ሙያ ውስጥ ያለውን ማቅረብ ነው። ያለውን ለሙያት ለህዝብ ታቀርባለህ። ህዝብ ይወደዋል ወይንም አይወደውም። የማዲንጎ አፈወርቅ ስራዎች ግን ከመጀመሪያው አንስቶ እየተወደደ የመጣ ነው። ልክ እንደ ወይን እንግዲህ እየበሰለ የመጣ ስራ ነው ያለው።
በአስከሬን ሽኝት ስነ ስርዓቱ ላይ የተገኘ ከጎንደር የመጣ ወጣት ደግሞ ለማዲንጎ ያለውን አድናቆት የገለጸው በግጥም ነው።
ልጅነቱን ሰጥቶ አድርጓት እናቱ ሙዚቃ ነበረች መጠለያ ቤቱ ሙዚቃ ማኒሽሽ በንጉርጉሮ ውበት አስታማሚሽ ሄደ ቀረ በወጣበት አንቺም ጥቁር ለብሰሽ አዬ በይ በጭሆት።
ማዲንጎ አፈወርቅ ባለትዳርና የአንዲት ሴት ልጅ አባት እንደነበር በህይወት ታሪኩ ላይ ተመልክቷል። በስነ ስርዓቱ ላይ የተናገረችው የ17 ዓመቷ ሴት ልጁ ዲቦራ ማዲንጎ እንደ አባት የነበረው ሚና ጠቅሳለች።
ነጻ የሆነ ጥቅ ሰው ነበረ። እንደ ባባዬ ደግሞ ልዩ አፍቃሪ እና ትሁት አባቴ ነበረ። ስለ እሱ ሳስብ ሀዘን አይሰማኝም፣ ደስታ ነው የሚሰማኝ። የሚፈልገውን ሁሉ አሟልቶለታል እና እግዚአብሔር ይመስገን ነፍሱንም ይማረው።
ማዲንጎ በተወለደ በ44 ዓመቱ ባለፈው መስከረም 17 ቀን ከዚህ ዓለም በሞት የተለየው ለሕክምና አገልግሎት መኪናውን ራሱ እያሽከረከረ ወደ ክሊኒክ ከሄደ በኋላ መሆኑን የሙያ አጋሮቹ ተናግረዋል። ህይወቱ ከማለፉ በፊት አዲስ አልበም ለማሳተም ዜማና ግጥም አጠናቆ እንደነበርም በህይወት ታሪኩ ላይ ተጠቅሷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የአርቲስት ማዲንጎ አፈወርቅ ነፍስን ይማር ብለን በተከታይ የምናልፈው ወደ አፍሪካ ነክ ርዕሶች ጉዳይ ነው። በደቡብ አፍሪካ ነጋዴዎች ከቻይና በሚመጣው እቃ ላይ ያላቸውን ጥገኝነት ለመቀነስ ጥረት እያደረጉ ነው። ትላልቆቹ እቃ አቅራቢ ሱቆችም በሀገር ውስጥ የሚመረቱ ልብስና ጨርቃጨርቅ ውጤቶችን አቅርቦት በመጨመር ከውጭ የሚገባውን ሸቀጥ እንዲቀንስ በማድረግ ላይ ናቸው። ይህ ዛሬ በምሽቱ የምንመለከተው የአፍሪካ ነክ ርዕሰ ጉዳይ ነው። እንግድ ወልድ ያቀርበዋል።
በደቡብ አፍሪካ የሚገኙ ትላልቆቹ እቃ አቅራቢ ሱቆች ከቻይና በሚመጣ ሸቀጥ ላይ መተማመናቸውን በመቀነስ ምርጫቸውን በሀገር ውስጥ በተመረቱ ልብሶች ላይ እያደረጉ ነው። የደቡብ አፍሪካ ባንዲራ በመላ ሀገሪቱ የሚመረቱ ምርቶች ምልክት ላይ መታየቱ እየጨመረ ነው። ይህም በአገሪቱ የሚመረቱ የጨርቃጨርቅ ውጤቶች እንዲጨምሩ የሚደረግ ጥረት ነው። በደቡብ አፍሪካ ከሚሸጠው ጨርቃጨርቅ ከግማሽ በላይ የሚሆነው የሚመጣው ከውጪ ነው። መንግስት እንደሚለው ደግሞ ከዚህ ውስጥ 60% ያሉ የሚመጣው ከቻይና ነው። መንግስት ባወጣው የሀገር ውስጥ ምርትን የመደገፍ ፕሮግራም ተሳታፊ የሆኑት ነጋዴዎች እንደሚሉት ጥቅሙ ከስራ ፈጠራም በላይ ነው። ሄዚል ፒሌይ ፒክ ኤን ፔይ የተባለው አቅራቢ ሱቅ ስራ አስኪያጅ ናቸው።
የሀገር ውስጥ ምርት ላይ ማተኮር ማለት ተጠቃሚዎች የሚያስፈልጋቸውን አውቀህ ለዛ ፍላጎት ታቀርባለህ ማለት ነው። ይህ እያንዳንዱ እቃ አቅራቢ የሚያስፈልገው ነገር ነው። በአፋጣኝ የተጠቃሚውን ፍላጎት ወደሚያረካ ፈጣን አቅርቦት መሸጋገር።
ፒክ ኤን ፔይ የተባለው አቅራቢ ሱቅ የሀገር ውስጥ ምርት አቅርቦቱን እንደ አውሮፓን አቆጣጠር በ2019 ከነበረበት 28% ወደ 40% አሳድጓል። ካቴካኒ ሞረኩ ወጣት የልብስ ንድፍ ባለሙያ ነው።
ብዙ ትኩረት እንዳገኝና ሰው እንዲያውቀኝ አድርጓል። አሁን ባለንበትና ስራ አጥነት በተስፋፋበት ለሁሉም የስራ ዕድል በመፍጠሩ ረገድ በጎ ተጽዕኖ የሚያሳድር ይመስለኛል።
ሞረኩ እንደሚገምተው ከፒክ ኤን ፔይ ጋር በመተባበሩ በእንደ አውሮፓን አቆጣጠር 2020 ወደ 1000 አዲስ የስራ መስኮች ተፈጥረዋል። የደቡብ አፍሪካ መንግስት የሚፈልገውም ይህንን ነው። በ2030 በጨርቃጨርቅ መስክ 121,000 አዲስ የሥራ መስኮች እንዲፈጠሩ ይሻል። ሄዝል ፕሌይ በዚህ ላይ የሚሉት አለ።
ከአስር ዓመት በፊት ክህሎቱ ነበር። ወደ ቻይና ፊታችንን ስናዞር ግን ክህሎቱን የማሳደጉ ጉዳይና ለማሽኖች ፈጠራ የምናውለው መዋለ ንዋይ ተመናምነው ጠፉ። ነገር ግን እንደሚመስለኝ በሀገር ውስጥ የሚመረቱ ምርቶችን ለማሳደግና ወደ ቀድሞ ለመመለስ በሚቀጥለው 10 ዓመታት ውስጥ በእርግጠኝነት እንችላለን።
የሀገር ውስጥ ምርት አቅርቦትን 60% ለማሳደግ እቅድ በመኖሩ የታየው እድገት አስፈላጊ ነው ተብሏል። የኢኮኖሚ ባለሙያዎች እንደሚሉት ግን ኮታን መደልደልና ግብ ማስቀመጥ ኢንዱስትሪውን እንደገና ለመገንባት በቂ አይደሉም። ዳዊ ሩት የኢኮኖሚ ባለሙያ ናቸው።
በጨርቃጨርቅ ኢንዱስትሪው መስክ መዋለ ንዋይ እንዲጨምር በዚህም ሆነ በሌሎች መስኮች ወደ ሀገር ውስጥ ምርት ለመሸጋገር መንግስት ውጤታማ አሰራርን መከተል አለበት። ለምሳሌም መሰረተ ልማቶች በሚገባ መስራታቸውን ማረጋገጥ፣ በደቡብ አፍሪካ መዋለ ንዋይ ማፍሰስ ደህንነቱ የተጠበቀ መሆኑን ማረጋገጥ የመሳሰሉት ላይ መንግስት መስራት አለበት።
ተደጋጋሚ የኃይል መቋረጥና ያረጀ የባቡር አገልግሎት በአምራቾች ስራ ላይ ተጽዕኖ አሳድሯል። ከቻይና ጋር ያለውን የ3 ቢሊዮን ዶላር የንግድ ሚዛን ልዩነት ለመስጋት ብዙ እንቅፋቶች አሉ። የኢኮኖሚ ባለሙያው ዳዊ ሩት
ምርትን በመጨመርና የሚወጣውን ወጪ በመቀነስ ላይ ያተኮረ መሆኑን ማስታወስ አለብህ። ከቻይና ጋር ስትነጻጸር ደቡብ አፍሪካ ትንሽ አገር ነች። በመሆኑም ከነርሱ ጋር በሰፊው ለመፎካከር የምንችል አይመስለኝም።
ለታዳጊ የልብስ ንድፍ ባለሙያዎች ግን በአገር ውስጥ ኢንዱስትሪ ላይ የሚታይ ትንሽ እድገትም ለወደፊት ስኬት ተስፋን ይሰንቃል።
ተከታዩ ሴቶችና ቤተሰብ ነው። ለዛሬ አንድ ተቋም ነው የሚያስተዋውቀን። ትምራን ተቋም የኢትዮጵያን ሴቶች በውሳኔ ተሰጭነት እንዲሳተፉ የሚገባቸውን የፖለቲካ እኩልነት እንዲያገኙና በቀጣይ የሀገሪቱ ዕጣ ፈንታ ላይ በተለይም ሰላም በማምጣት ሂደት እንዲሳተፉ ለማድረግ የሚሰራ እንስታዊ ተቋም ነው። የተቋሙ ስራ አስኪያጅ ኢየሩሳሌም ሰለሞን ከኤደን ገረመው ጋር ቆይታ አድርገው ነበር። ቆይታቸው እንግዳቸውን ራሳቸውን ከሚያስተዋውቁበት ይጀምራል።
ኢየሩሳሌም ሰለሞን እባላለሁ። የትምራን የስራ አስኪያጅ ነኝ።
ትምራን ምን ላይ ነው የሚንቀሳቀሰው? ምን አይነት ስራዎችን ነው የምትሰሩት?
ትምራን የሴቶች የፖለቲካ ተሳትፎና አመራርነት ላይ ነው የምትሰራው። ሴቶች በማንኛውም ረገድ በተለይም ደግሞ ከስር ጀምሮ ከወረዳ ሌቭል እንዲሁም ደግሞ በፌዴራል ደረጃ አመራርነት ቦታ ላይ ለማየት ራዕይ አድርጋ የተቋቋመች ማህበር ናት። ቦታውን የያዙትን ቦታቸውን ይዘው መቀጠል እንዲችሉ ብቃቱ ኖሯቸው ደግሞ ወደ አመራርነት ያልመጡት ወደ አመራርነት እንዲመጡ ለመስራት የተቋቋመች ማህበር ናት። እንግዲህ በሁሉም ዘርፍ ሴቶችን በአመራርነት ለማየት ነው ራዕያችን፣ አላማችን።
ከተመሰረተ ስንት ጊዜ ሆነው? ከዚህ ቀደም ምን አይነት ስራዎችን ሰርታችኋል?
2 ዓመት ከ6 ወር ያህል ይሆነዋል። ቲምራን ይሆናታል ሴት ናት። ተቋማችን ከተመሰረተች የሰራናቸው ስራዎች ያው ከስድስተኛው ሀገራዊ ምርጫ ጋር በተያያዘ ያው የተመሰረትንበት አመት ላይ ነበር እንደ አጋጣሚ ሆኖ ስድስተኛው ሀገራዊ ምርጫ የነበረው። ከሱ ጋር በተያያዘ ተወዳዳሪዎችን እጩ ተመራጮችን ስልጠና ሰጥተን ነበረ። እንዲሁም ደግሞ ዲያሎግ ፎረሞችን እናዘጋጅ ነበር። የፖለቲካ ፓርቲዎች ዲያሎግ ፎረም ውይይቶች እናደርግ ነበር ከፖለቲካ ፓርቲዎች ጋር ሴቶችን ይበልጥ ሊያሳትፉ የሚችሉበት ሁኔታ ላይ እናቶችንም እንደዚሁ እንሰራ ነበረ። ከዛ በኋላ ደግሞ ሴቶች በሰላም ጉዳይ ላይ በተለይ በከረንት አንገብጋቢው ነገር የሰላም ጉዳይ ስለሆነ ሴቶች በሰላም ጉዳይ ላይ ተሳታፊ ሊሆኑ በሚችሉበት ሁኔታ ላይ ለመስራት ጥረት እያደረግን ነው። ሺሊድ ፒስ የሚል ሴቷ ሰላምን ትምራ የሚል ያው እንደነገርኩሽ ሁሉም ዘርፍ ላይ ሴቷ አመራር እንድትሆን አላማችንና ሴቷ ሰላምን ትምራ የሚል ፕሮጀክት መድፈን እየተንቀሳቀስን እንገኛለን። ከዛ በተጨማሪ ደግሞ በብሔራዊ ምክክር ኮሚሽኑ ከተቋቋመ በኋላ ውመን አት ዘ ቴብል የሚል ፕሮጀክት አለን። ሴቷ በጠረጴዛ ዙሪያ እንድትኖር በኤኒ ውይይቶች፣ ናሽናል ዲያሎግ ላይ ሁሉም ውይይቶች ላይ፣ ፒስ ቢልዲንግ አክቲቪቲዎች ላይ ሴቷ መሪ እንድትሆን በጠረጴዛ ዙሪያ እንድትገኝ የሚል ፕሮጀክት መድፈን እየተንቀሳቀስን ነው ያለ ነው። እና ከሰላም ከፒስ ቢልዲንግ ጋር ተገናኘ የተለያዩ የሰላም የእግር ጉዞዎችን በክልሎች እና በአዲስ አበባ በቅርቡ አድርገናል። በክልሎች በቤንሻንጉል ጉሙዝ መተከል ዞን ላይ፣ አማራ ክልል ባህር ዳር ከተማ፣ አፋር ክልል እንዲሁም ደግሞ አዲስ አበባ ጳጉሜ 3 የሰላም የእግር ጉዞ አካሂደናል። ሴቷ ሰላምን ትምራ ነው የሚለው መርሃችን። አዲስ አበባ የነበረው ላይ ሴቶች ሰላምን ይሻሉ፣ ሴቷ ሰላምን ትምራ የሚል ነበረ ሞቶ። ስለዚህ በማንኛውም የሰላም ስራዎች ላይ ሴቶች መሳተፍ እንዲችሉ፣ በተለይም ደግሞ በመሪነት ደረጃ ሴቶች መሳተፍ እንዲችሉ ነው ዛጋ ስንናገር የነበረው። ሰላም መደፍረስ ሀገሪቷን የጎዳት እንደሆነ ይታወቃል። ከ50% በላይ የሆኑት ደግሞ ሴቶች ናቸው። ሴቶችን በሰፊው በብዛት እየጎዳ እንደሆነ ይታወቃል። እና ሰላም እንዲመጣ በሀገራችን ለመስበክ ነው። ሁለተኛ ደግሞ ሴቶች በፒስ ቢልዲንግ ኢኒሽቲቭች ላይ በመንግስትም በኩል ይሆን በሌሎችም ወገኖች እንዲሳተፉ አድቮኬት ለማድረግ ነበረ ያደረግነው። በአዲስ አበባም የሰላም ፎረሞች አድርገን ነበር። ለሚዲያ ፕሮፌሽናል ፒስ ቢልዲንግ ላይ ስልጠና ነገር አድርገን ነበረ። ምክንያቱም ሚዲያ ፕሮፌሽናል የሴቶችን ሮል በፒስ ቢልዲንግ ላይ እንዴት ነው የሚረዱት፣ እንዴት ነው ሴቶችን እያሳተፉ ያሉ ሰዎች ላይ የሚለውን አስመልክቶ ሮላቸውን በደንብ እንዲመለከቱና ሮላቸውን አስታውሰው ሴቶችን ማሳተፍ እንዲችሉ ማለት ነው። ከዛ በተጨማሪ ደግሞ እንዳልኩሽ ናሽናል ዲያሎጉም ላይ ብሔራዊ ምክክሩም ላይ ሴቶች እንዲሳተፉ ጥረት አድርገናል። ከናሽናል ዲያሎግ ኮሚሽን ውስጥ 50% ሴት ኮሚሽነሮች እንዲኖሩ አድቮኬት አድርገን ነበረ። ወርክሾፕ አዘጋጅተን ሴቶች እንዲጠቆሙ እኛ ፋሲሊቴት እያደረግን እና ፕሮፋይላቸውን ያቀናጀን እንደዚህ አይነት ስራዎችን ሰርተናል። በዌቢናሮች ቅስቀሳ አድርገናል ሴት ኮሚሽነሮች እንዲኖሩ። ጥምረት ለሴቶች ድምፅ በብሔራዊ ምክክር መድረክ የሚባል ጥምረት እንዲመሰረት ትልቅ አስተዋጽኦ አድርገናል። ጥምረቱ ከተመሰረተ በኋላ የጥምረቱ ሴክረታሪያት ሆነን እየሰራን ያለ ነው ማለት ነው።
እንግዲህ ሴቶች ልጆች በእንደዚህ ወይም በተለይ ደግሞ አሁን ባለፉት 2 እና 3 ዓመታት በከፍተኛ ሁኔታ ሰውነታቸው ለጦር መሳሪያነት እንደሚውል እንዲሁም ደግሞ በመፈናቀልና በተለያዩ ችግሮች ምክንያት ሰላም በማጣት የተለያዩ የስነልቦና የምጣኔ ሀብት ችግሮችና ተግዳሮቶች እንደተጋለጡ እናውቃለን። ስለዚህ ከዚህ አንጻር የሴቷ በውሳኔ ሰጭነት ላይ በብሔራዊ ምክክር ላይ መሳተፏ ያለው ወይም ደግሞ የሚኖረው ሚና ምንድን ነው ትያለሽ?
እንግዲህ እንዳልሽው ነው። በጣም ቪክትም የሆኑት ሴቶች ናቸው። ከቪክትምነት ውጪ ግን ከመብት አኳያም ስንመለከተው የተለያዩ ሕጎች እንደሚያስቀምጡ በአገሪቱ እንቅስቃሴ ላይ ሴቶች ከወንዶች እኩል መሳተፍ እንዳለባቸው ይደነግጋሉ። እና ይሄም የሆነበት ምክንያት አንድም የሴቷን ፐርስፔክቲቭ መመልከቱ አስፈላጊ ስለሆነ ነው። ማለት 50% እና ከዛ በላይ የሆነው የማህበረሰብ ክፍል የሆነው ኮሚኒቲ ሴት ከሆነ በውሳኔያችን በራሳችን ውሳኔ መሰረት መተዳደር መቻል አለብን። ስለዚህ በፒስ ቢልዲንግም ላይ ውሳኔዎች ይኖራሉ አይደለ? እያንዳንዱ ውይይቶች ላይ ውሳኔዎች ይኖራሉ። እነዛ ውሳኔዎች መሬት ላይ ሲወርዱ ሴቷን የማይጎዱ መሆን መቻል አለባቸው። ያንን ደግሞ ማረጋገጥ የምትችለው ሴቷ እዛ ውስጥ ተሳትፋ የውሳኔው አካል መሆን ስትችል ነው። ስለዚህ ችግሮች ሲመጡ ችግሮቹ ሴቶችን የሚጎዱ ከሆነ ሴቶቹ የመፍትሄ አካል መሆን መቻል አለባቸው ማለት ነው። አይደለም ባይዘወይ እያወራን ያለ ነው። ኤኒ አገሪቷን መስራት ላይ የአገሪቷ እንቅስቃሴ ላይ ሴቶች መብት ያላቸው የመሳተፍ ስለዚህ ሰላም በአገሪቷ እንዲመጣ ሴቶች የበኩላቸውን አስተዋጽኦ ማድረግ አለባቸው። እነዚህ ውይይቶች ላይ ከስር ጀምሮ አቅም አላቸው፣ ከስር ጀምሮ መሳተፍ መብት አላቸው የሚለውን ነገር አስበን ነው እነዚህን ስራዎች እየሰራን ያለ ነው። እና እኛ በእኛ በኩል ያው አንድ ኦርጋናይዜሽን ወይም ደግሞ ትንሽ ጥቂት ኦርጋናይዜሽኖች አንድ ላይ ሁሉንም መድረስ ላይ ይችላል፣ ግን በቻልነው መጠን አድቮኬት እያደረግን እና ድምጻችንን እያሰማን መንግስትም ሆነ የሚመለከታቸው አካላት የሴቶችን ተሳትፎ ለአገሪቷ ስለሚጠቅም በተለየ ደግሞ ካሁን በመጣንበት ሜንታሊቲ ሳይሆን በተለየ አእምሮ በተለየ አስተሳሰብ ልታየው ስለምትችል ሴቷ
በዚህ የሰላም ጉዞ ላይ የቀረቡ ጥያቄዎች ነበሩ? እንዲሁም ደግሞ ደብዳቤም ከነበራችሁ ወይም ደግሞ ጥያቄዎቻችሁን ያቀረባችሁለት ህጋዊ አካል ካለ የነበረው ሂደትና ሁኔታ ምን ይመስል ነበረ? በእለቱ
በእርግጥ ደብዳቤ ጽፈን አላስገባንም፣ ግን ያው በተለያዩ ሚዲያዎች የሰላም ጥሪያችን እንዲተላለፍ ነው ያደረግነው። የሰላም ጥሪ ነው ያደረግነው። ሰላም እንፈልጋለን፣ ሴቷ ሰላም እንፈልጋለች፣ ሴቷ ሰላምን ትምራ የሚል ነው ቲሸርታችንም ላይ ተጽፎ የነበረው መልእክት። ምናልባት ከተመለከትሽው ይሄ ምንድን ነው? በቃ ሰላም እንፈልጋለን፣ ችግሮች በውይይት ይፈቱ፣ መንገድ ይፈጠርላት የሚሉ መልእክቶችን ነው ያስተላለፍን ነበር።
አሁን ካሉት ተግዳሮቶች አንጻር የሴቶች ተሳታፊነት በመኖሩ ምን አይነት ለውጥ ይመጣል?
ስምምነት ላይ የመድረስ ፕሮባብሊቲ ከፍተኛ ይሆናል ብለን እናምናለን። በተለያዩ ዓለም አቀፍ ደረጃዎች ላይ የተደረጉ ጥናቶች እንደሚያሳዩት ሴቶች በሰላም ቢልዲንግ አክቲቪቲዎች ላይ ሲሳተፉ ስምምነት ላይ የመድረስ ፕሮባብሊቲ የሰፋ ነው የሚሆነው። ውሳኔዎች ይወሰናል፣ መስማማት ይኖራል ማለት ነው። እነዛ መስማማቶች ደግሞ ኢምፕሊመንት የሚደረጉ መሬትም ላይ ወርደው ተግባራዊ እንዲደረጉ ትልቅ አስተዋጽኦ ይኖራል። ሴቶች በተሳተፉ ቁጥር ሴቶች ለሰላም ቅርብ ናቸው ይባላል። መላክ እያደረግኩኝ አይደለም ሴቶችን ሁሉ ወይም ደግሞ ሁሉም ሴቶች ስለ ሰላም ብቻ ነው የሚያስቡት እያልኩኝ አይደለም ያለሁት። ግን በአንጻራዊ መልኩ ከእናትነትም የሶሻል ኢለመንታቸው ወንዶች ይልቅ የሴቶች ጥብቅ ነው አይደለ? ያ እንዲመጣ ደግሞ ማሳተፉ እድሉን መስጠቱ የተፋ ነው የሚሆነው። እንዳልኩሽ ነው ትልቅ አቅም ስላላት ሴቷ።
ከዚህ በመቀጠል ምንድን ነው እሱ የምታስቡት? ምን አይነት ስራዎች ላይ ነው የምትንቀሳቀሱት?
እንዳልኩሽ ከፖለቲካ ተሳትፎ አንጻር በተለይ የሴት ፖለቲከኞች የጋራ ጥምረት ጋር በቅርበት እየሰራን ነው ያለ ነው። ከእነሱ ጋር በደንብ በቅርበት ብዙ የምንሰራቸው ስራዎች አሉ። ስፔሲፊካሊ ሰላም እና ናሽናል ዲያሎጉ ላይ ከሆነ ጥያቄዎች ደግሞ በተለይም ደግሞ ሀይ ሌቭል ኢንጌጅመንት እንዲኖር ያው እና ከአመራርነት ጋር ስለሆነ በተለያዩ የሀገሪቱ ክልሎች እና አዲስ አበባን ጨምሮ የሰላም የፊት ፎረሞች እያዘጋጀን ነው ያለ ነው። ከብሔራዊ ምክክሩ ጋር በተያያዘ ደግሞ ትምራን ብቻ ሳትሆን እንደነገርኩሽ ጥምረት መስርተናል። የሴቶች ድምፅ በብሔራዊ ምክክሩ እንዲደመጥ ጥምረት መስርተናል እና ሴቶች በብሔራዊ ምክክሩ ላይ እንዲሳተፉ አዌርነስ ሬይዚንግ መድረኮችን እናዘጋጅላቸዋለን። በተለያዩ ሁኔታዎች በአካልም ስልጠና በመስጠትም በሬዲዮ በቴሌቪዥን በተለያዩ ፍላየሮች እና አዌርነስ ክሬት ሊደረግባቸው በሚገቡ ሜካኒዝሞች ሁሉ አዌርነስ ክሬት እናደርጋለን። ከስር ጀምሮ ሴቶች በብሔራዊ ምክክሩ እንዲሳተፉ ትልቅ አስተዋጽኦ እናደርጋለን።
እሺ፣ በጣም ነው የማመሰግነው ከጋቢና ቪኦኤ ጋር ለነበረሽ ቆይታ። ኢየሩሳሌም እግዚአብሔር ይስጥልኝ።
አሜን። ሰላም ማይሽ
እየተከታተላችሁት ያላችሁት ከዋሽንግተን ዲሲ የሚተላለፈውን የሐሙስ ምሽት የአሜሪካ ድምጽ ስርጭታችንን ነው። በየዕለቱ ከሰኞ እስከ እሁድ ከምሽቱ 3 ሰዓት ላይ ወቅታዊ ዘገባዎችንና በተለያዩ ርዕሰ ጉዳዮች ላይ የተዘጋጁ ሳምንታዊ ፕሮግራሞችን ወደ እናንተ እናደርሳለን። በእነዚህ ዝግጅቶቻችን ላይ አስተያየት ካላችሁ ወይም በዝግጅቶቹ ቢካተቱ የምትሏቸውን ርዕሰ ጉዳዮች መጠቆም ከፈለጋችሁ በምን ታገኙታላችሁ? ተከታዩን ማስታወቂያ ሰምተን እንመለስ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
በዚሁ የምሽቱን ስርጭታችንን እናጠናቅቃለን። አብረናችሁ ያመሸነው በማቀናበር ብርሃን ኃይሉ፣ ዋና አዘጋጅ አሉላ ከበደ፣ እንዲሁም ፕሮግራሙን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምፅ ባልደረቦች ጋር በመሆን ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በድጋሚ ለማስታወስ በፕሮግራማችን ላይ ያላችሁን አስተያየቶች በፌስቡክ አት ቪኦኤ አምሃሪክ ላይ ልታደርሱን ትችላላችሁ። ነገ በተመሳሳይ ፕሮግራሞች እንጠብቃለን። ሰላም።